trauma cast. የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ የካቲት 15 2011 ዓመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በለገጣፎ መኖሪያ ቤት የፈረሰባቸው ነዋሪዎችን ጉዳይ ለማየት በጠቅላይ ሚኒስትር አብይ አህመድ የተላከው ቡድን የተጎጂዎቹንም የከተማውንም አስተዳደር አቤቱታና ምላሽ አድምጦ መመለሱን አስታውቋል። በዚህ ጉዳይ የጠቅላይ ሚኒስትሩ አቋም ምንድነው? አቶ ንጉስ ጥላሁን ተጠይቀዋል።
የደሃ መገፋት፣ የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበትና ህግን መከበር ያለበት መሆኑን በማመንና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥፋቶችም ካሉ ለሳቸውም በዚህ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ በግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጦ ነው የሄድነው።
በጠቅላይ ሚኒስትር ጽህፈት ቤት ሴክሬታሪያት አቶ ንጉሱ ጥላሁን ናቸው። የኦዲፒ ስራ አስፈጻሚ አባልና የገጠር የፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል ስራ ኃላፊዎች ጉብኝት ማድረጋቸውም ታውቋል። በሙሉ ዘገባ ቃለ ምልልሳቸውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሰዓት ከበቃን ሁሉንም እናስደምጣችኋለን። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ደቡብ አፍሪካ የቀድሞውን የሞዛምቢክ የገንዘብ ሚኒስቴር ማኑኤል ቻንግን በገንዘብ ነክ ወንጀል ለምትፈልጋቸው ለዩናይትድ ስቴትስ ሳይሆን ለራሳቸው ሀገር መንግስት አሳልፋ እንደምትሰጥ የደቡብ አፍሪካ ባለስልጣን ገለጹ። የ63 ዓመቱ ቻንግ ዛሬ ጉዳያቸው በጆሃንስበርግ ፍርድ ቤት ቀርቧል። ባለፈው ታህሳስ ወር አጋማሽ ወደ ዱባይ ሊጓዙ ሲሞክሩ የተያዙት የቀድሞው ሚኒስትር ሞዛምቢክን በኪሳራ ሊያንኮታኩቷት ተቃርቦ በነበረው የ2 ቢሊዮን ዶላር ሚስጥራዊ ብድር ቅሌት እጃቸው አለበት ተብለው በዩናይትድ ስቴትስም በሞዛምቢክም ይፈለጋሉ። ይህ በእንዲህ እንዳለም ዩናይትድ ስቴትስ ወታደሮቿን ከሶሪያ ካስወጣች በኋላ ቢያንስ 200 የሚሆኑ ወታደሮቿ እንደሚቆዩ ትላንት ዋይት ሀውስ አስታውቋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሳንደርስ በሰጡት መግለጫ ጥቂት ሰላም አስከባሪዎች ይቆያሉ፣ ያለፈው ከዚህ ያለፈ ዝርዝር ውስጥ ግን አልገቡም። በአሁኑ ጊዜ ሶሪያ ውስጥ የእስልምና መንግስት ርዝራዥ ታጣቂዎችን የሚወጉት የኩርድ ኃይሎች የሚረዱ ወደ 2000 የሚጠጉ አሜሪካውያን ወታደሮች አሉ። ከደቡብ ሱዳን ህዝብ ከግማሽ በላይ የሚሆነው በበረታ ረሃብ እየተሰቃየ መሆኑን አፋጣኝ እርዳታም እንደሚያስፈልግ 3 የተባበሩት መንግስታት ዋና ዋና የሚባሉ ተቋማት አሳሰቡ። አጣዳፊውን ሪፖርት ከደቡብ ሱዳን መንግስት ጋር በመተባበር ያወጡት የተባበሩት መንግስታት የምግብና የግብርና ድርጅት የህፃናት አጣዳፊ እርዳታ ፈንድና የዓለም የምግብ መርሃ ግብር ናቸው። በመጨረሻም የኖርዌይ የስደተኞች ምክር ቤት እንዳመለከተው የሶማሌላንዱ ድርቅ የሚቀጥል ይመስላል። 725,000 ሰው በረሃብ ሊመታ እንደሚችልም ስጋቱን አሰምቷል። በሶማሊያ የኤንአርኢሲ ዋና ስራ አስኪያጅ ቪችስተር ምላሽ በሰጡት መግለጫ በሚቀጥሉት 2 ወራት በቂ ዝናብ ስለማይጥል ጨርሶ ላይዘንብም ስለሚችል ቀድሞም በምግብ እጥረት የተጎዱት ብዙ ሺህ ሴቶችና ህጻናት ይብሱኑ ሊጎዱ እንደሚችሉ ተናግረዋል። ዓለም አቀፉ ማህበረሰብ 1.8 ቢሊዮን ዶላር እንዲለግስ ጥሪ አቅርቧል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። አብረን ከአድማስ እንሻገር።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ በትላንትናው ዘገባችን እንዳስደመጥናችሁ በለገጣፎ አካባቢ ነዋሪዎች ከገበሬ ላይ ገዝተው በሰሩት መሬት የኦሮሚያ ክልል የለገጣፎ ከተማ አስተዳደር ቤቶቹ ህገ ወጥ ስለሆኑ ወደ ህጋዊ መስመር ሊገቡ ይገባል በሚል እንደፈረሱባቸው ዘገባ አቅርበን ነበር። የከተማው አስተዳደር 12,000 ህገ ወጥ ቤቶች መኖራቸውንና ከዚህ ውስጥ ወደ 3000 የሚጠጉትን ያፈረሰ እንደሚገኝ ማፍረሱንም እንደሚቀጥል ገልጾ ነበር። ነዋሪዎቹ በበኩላቸው ከ1998 ዓመተ ምህረት ላለፉት 12 ዓመታት ጀምሮ ቤቶቹን እንደገነቧቸው መብራት ውሃ አስገብተው መታወቂያ አውጥተው ይኖሩ እንደነበር ገልጸው ንብረታችንን ገንዘባችንን ያፈሰስንበት ቤት ሊፈርስ አይገባም ይህ በአደባባይ የተደረገ በደል ነው ሲሉ መግለጻቸው ይታወሳል። በዛሬው ዕለት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የኦዲፒ ስራ አስፈጻሚ አባል የገጠር ፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል የስራ ኃላፊዎች በለገጣፎ ጉብኝት አድርገው ተመልሰዋል። የፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ጉብኝታችሁ እንዴት ነበር ስል ጠይቄያቸዋለሁ። ወደ ቃለ ምልልሱ በጣም አመሰግናለሁ አቶ ንጉሱ ጥላሁን ቀደኛ ስለሆኑ ለቃለ ምልልሱ። በትላንትና ምሽት ዘገባችን ላይ በለገጣፎ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበር። አጠር ባለ መልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገ ወጥ የሆኑ ቦታዎችን ህገ ወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ?
በተለያዩ ከተሞች በኦሮሚያ ውስጥ ብቻም አይደለም በሌሎችም ከተሞች ህገወጥ ግንባታዎች ይካሄዳሉ። እነዚህ ህገወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት በየአካባቢ እንደየአመራሩ ፍጥነትና ብቃት፣ ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወክ፣ የአመራር መፋቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን። ይህንን ህገወጥ ግንባታ ለመከላከል እና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይህ አሰራርና ህግ አለው። ያየነው በኦሮሚያም ልክ እንደሌሎቹ አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገወጥ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። እግረ መንገዱን ከኦሮሚያ ክልላዊ መንግስት አመራሮች ጋር ነበርን። ዘርፉንም ከሚመሩት አመራሮች ጋርም ነበርን። ለገጣፎም ያው ለገጣፎ ከተማ በ1998 ዓመተ ምህረት የተመሰረተ ከተማ ነው። በእኛ አቆጣጠር ከ2004 የሊዝ አዋጁ ከመውጣቱ በፊት እና በኋላ በህገ ወጥነት እና በቋሚነት ህጋዊ ሆነ ያሉ ቤቶችን ካርታና ፕላን ያላቸውን የመለየት ስራ እንደተሰራ እና ይሄንን የሚያሟሉትም በማስተር ፕላን ውስጥ የማስገባት እና ቤቶቹ እንዲቀጥሉ የማድረግ የማያሟሉትም ደግሞ ለሚመለከታቸው አካላት በማስታወቂያ ከህብረተሰቡ ጋርም ጥሪ ተደርጎ ውይይት የተደረገባቸው መሆኑን፣ መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ ተረድተናል። ይህንን አድርጎ እርምጃ የተገባ መሆኑን ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖችና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ጉብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸውን ግድፈት የሚሏቸውን አይተናል። ይሄን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት ግን እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት፣ ግድፈት ካለበት እና ስህተትም ካለበት በአስቸኳይ የክልሉም አመራር የአካባቢውም አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉም የእርምት እርምጃ መውሰድ የሚገባው ከሆነ እንደዚሁ እንዲወስድ፣ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስነው በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው።
የጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል?
እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምም። የከተማ አስተዳደሩ በክልሉም በሀገሪቱም ህግ መሰረት ህገ ወጥነትን መከላከል አለበት። ህገ ወጥነትን ሲከላከልና ሲታገል ደግሞ የዜጎችን መብት ማክበር አለበት። ይሄ መቼም ቢሆን የማይታለፍ መርህ ነው። የማይተለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም። ዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጽሞና እያየ እየተራመደ መስራት እንደሚገባ እነዚህን ሁለቱን አጣጥሞ መስራት እንደሚገባው ነው ስምምነት ላይ የደረስነው ማለት ነው። አመራሩ ይሄን መዝግቦ መስራት ያለባቸው ይሆናል። መጠቀል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በኃላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ እንደርሰናል። ይሄንን አቆሙ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥንም። በህገ ወጥነት የሚሰሩ ነገሮችን መከላከልና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር የመኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበትና አሁን በህብረተሰቡም የሚነሳውን በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክለኛነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባ ጋርም አገናኝተን ይሄን በራሱ ከቢሮም የሚያነሱልን አለ ህብረተሰቡም የሚያነሱልን አለ ፊት ለፊትም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ተቀደኙ እንዲስተካከሉ ነገር ግን ደግሞ ህገወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይ ተንተርሰው መስራት እንደሚገባቸው ተነጋግረናል። ሌላውን የክልሉ አመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ ነው።
እንግዲህ አቶ ንጉሱ ጥላሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለው ነው ሄዱትና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይሄንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን የተጎጂዎቹን ሐሳብ የሚሰሙ ሰዎች በጣም ባጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች ባሳዩቸው በተግባሮች ከተጎዱ ወገን ከደሃ ወገን ሲቆሙ ታይተዋል፣ እንባ ሲያብሱ ታይተዋል፣ ሲጠርጉ ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነውና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይሄንን ሁኔታ እንዴት ነው የሚመለከቱት?
እንግዲህ ጠቅላይ ሚኒስትር ዶክተር አብይ አባስቀመጡት አቅጣጫ መሰረት ነው በዛሬው ዕለት የሚዘው ተገኘው። ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥሰትንም የዜጎች መብት ጥሰትንም መከላከል በሚገባበት ሁኔታ ላይ የጠና አቋም ስላላቸው የደሃ መገፋት የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበትና ህግን መከበር ያለበት መሆኑን በማመንና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችም ካሉ ለሳቸውም በቂ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ መግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጠው ነው የሄድነው። እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ የሚሰሩ ስራዎች ከሳቸው አቋምም ከመንግስት አቋምም አቅጣጫም ከዜጎች መብትም መዛነፍና መጣት በታየበት ጊዜ ያው የሚወቀሰው መንግስት ነው፣ የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም እስካሁን ሲሰሩ የነበሩትን ስራ ወደፊትም ያለሙትን ህልም በሙሉ ጥላሸት ሊቀቡ የሚችሉ አይሆኑም። በመንግስታችን በሀገራችን በተለያዩ አካባቢዎች ያለ ችግር ያለ እንከን ያለ ስህተት ያለ እርምት ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃም መንግስት በመንግስትነት ደረጃም እነዚህን የህግ ጥሰትን የዜጎችን መብት ጥሰትን የሚቃወምና ሆነው ከተገኙም ደግሞ የሚያርሙ እሳቸውም ይሁኑ መንግስት የሚያርሙ መሆኑን በፍጹም ሊሽራ አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ ህፃናት በዛ ሁኔታ ሲታዩ ዜጎች በተለያየ ስሜት ይህን ጉዳይ መግለጻቸው ትክክል ነው። ማለት ምንድነው ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው ዜጎች አሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለኝ። ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱን መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተደረገበትንም ወደፊቶችን የሚቀጥሉ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየነው የዜጎች መፈናቀል መጎዳት በእጅጉ መስተካከል ያለበት ሲሆን ቀድመን ካልሆነ ደግሞ ከህዝብ ጋር በአግባቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፉም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህ ስህተቶች የሚያርም የጠና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለው መሆኑን ይህንን ደግሞ ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ወቅትም ሁኔታም ለመሆኑ አረጋገጥ በጣም ተገቢ ነው። ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚልነት የለም።
በጣም አመሰግናለሁ አቶ ንጉሱ ጥላሁን ለሰጡ ማብራሪያ። እንግዲህ በድጋሚ ተመልሰን መምጣታችን አይቀርም ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ። ለዛሬ ለሰጡ ማብራሪያ እግዚአብሔር ይስጥልን።
አመሰግናለሁ።
በሌላ በኩል በትላንትናው ምሽት ይህንኑ የለገጣፉን ጉዳይ በተመለከተ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ አነጋግረናቸው ነበረ። ከገበሬ ላይ መሬት መግዛት በራሱ ህገ ወጥነት ነው ብለዋል ለቪኦኤ። እስቲ ከቃለ ምልልሱ የተወሰነውን ክፍል እናሰማችሁ።
የሊዝ አዋጅ ህግ አለ በፌደራል መንግስት የወጣ በ2004 አካባቢ የወጣ ሰባታን ዛር 2004 የሚባለው አዋጅ ነው። አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በሚደራ ነው፣ ስልጣን ያለው መንግስት ወስኖ ማለት ነው። ሌላ ቦታ ነው፣ ይሄ በውድድር ነው። ስለዚህ ከዚህ ከሁለቱ መንገድ ውጪ መሬት የሊዝ አዋጅ የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለት መንገድ ብቻ ነው የሚተላለፈው፣ ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው እንግዲህ ዋናው አላማው ከተሞች በሊዝ እንዲተዳደሩ ነው ያለው አላማው። የሊዝ ስርዓት በተለይ የኦሮሚያ ብዙም አልሄደበትም። ከ649 ከተሞች ወደ 40 የሚሆኑ ወደ ሊዝ ስርዓት የገቡት ሊዝ ስርዓት ውስጥ የገቡ ራሱ ህገወጥ ግንባታዎችንም ለማስተካከል ብዙም አልሄድንበትም። ግን ሌሎቹ ክልሎች ብዙ ሄዶበታል። ትግራይ ክልል ብዙ ሄዶበታል። አማራ ክልልም የተወሰነ ሄደዋል። ህገወጥ ግንባታ ግን ሁሉም ቦታ እያስቸገረ ያለው እንትን ነው። ያው ዞሮ የለገጣፎ ያልሽው ደግሞ አብዛኛው ገደላማ አካባቢ ነው እየተገነባ ያለው። ወንዝ ዳር ነው እየተገነባ ያለው። ግሪነሪ ኤሪያዎች ላይ ነው የሚገነቡት። እንደውም አንዳንድ ደግሞ መንግስት ካሳ ከፍሎ ለልማት አዘጋጀው መሬት ላይ ነው ህገወጥ እየተገነባ ያለ። ስለዚህ ይህንን ወደ መስመር ማስያዝ በህጉ መሰረት በሊዝ ህግ መሰረት የፌደራል ህጎች መሰረት አድርጎ የከተማው ፕላን መሰረት አድርጎ የህግ የበላይነትን የማስከበር ሁኔታ ሲመጣ እንግዲህ ሻሸመኔ ላይም ብዙ ቤቶችን አፈርሰናል። ቡራዩ ላይም ብዙ ቤቶች ፈርሰዋል። ሰበታ ላይም ተመሳሳይ ከእሁድ ጀምሮ እስከ ዛሬ ድረስ ደግሞ መቱ ላይ 611 ቤቶች ፈርሰዋል። እንደው ፎቅ ጭምር ማለት ነው። የለገጣፎ ብቻ ለምን ፒክ ተደርጎ እንደ አንድ ብቻ ተወስዶ ለምን ታርጌት እንደተደረገ አላውቅም።
እስቲ እንግዲህ ዶክተር ሚልኬሳ በደንብ አብራርተውታል። ከህጋዊነቱ አኳያ በደንብ አስረድተዋል። ይሄ በህጋዊ መልኩ ፕላን ያለው በደንብ በማስተር ፕላን ላይ የተመሰረተ ከተማ መገንባት የሚለው ነገር እሱ ሁሉ በተገቢው መንገድ ያስረዱ ይመስለኛል። ግን ቀደም ብለው እርሶም እንደጠቀሱት ነዋሪዎቹም እንደሚያነሱት ኦሮሚያ ክልልንም ሆነ ሌሎቹ የኢትዮጵያ ከተሞች በጣም በህገ ወጥ አሰራር በተለይ ከመሬት ጋር በተያያዘ በህገ ወጥ አሰራር ስር እንደነበሩ ሲነገር ቆይቷል። ለምሳሌ እነዚህ ሰዎች ካርሶ አደሮች ላይ ነው መሬቱን የገዙት። ሲገነቡት የከተማው አስተዳደር ነበረ። ቤቶቹን ሲሰሩ መብራት ሲያስገቡ ውሃ ሲያስገቡ የከተማው አስተዳደር እዛው በነበረበት ቦታ አለ። ከዚህ ቀደም ደግሞ እንደዚህ ያደረጉ ሰዎች በኋላ ወደ ህጋዊ መንገድ ገብተው ካርታም የሚያገኙበት መንገድ ነበር። ይሄ ጥፋት ከሰዎቹ ከገዙት ሰዎች እኩል በመንግስቱ አስተዳደር ኦሮሚያ ክልል መንግስት አስተዳደርም ጭምር አብሮ የተሰራ ጥፋት እንደሆነ ይታየኛል። ምክንያቱም ከ12 አመት ከ15 አመት በላይ እያየው የተሰራ ነገር ነውና ይሄ ነገር ህገ ወጥ ነው ተብሎ ሲመጣ ሰዎች ላይ እርምጃ ሲወሰድ በመንግስት በኩል የተሰራው ጥፋት በመንድነው የሚካካሰው? አሁን እነዚህ ሰዎች ሰርተው ሀብታቸውን ገንዘባቸውን አፍስሰዋል እዚህ ቤት ላይ እንዴት ተደርጎ ነው የሚካካስላቸው የመንግስቱ ጥፋት?
ይያቅሽ ልክ ነው። ለዚህ ችግር ዋናው መንስኤው እንግዲህ የመንግስት ድርሻ ከፍተኛ መሆኑን ይገልጽ። ይሄ ማለት ነው አስቀድመው ድብልቅ ማድረጉ ይቀል ነበር ይሻላል። እሱ ነው የሚመረጠው። ህግ ሲወጣም ለመከልከል ነው። ህገወጥ ግንባታዎች እንዳይካሄዱ ነው። ለምን አልተከለከለም? የመንግስት ድርሻ ምንድን ነው? ምንስ እያደረጋችሁ ያልሱ? አንደኛ በተለይ 2006 2006 2007 አካባቢ ነው በአብዛኛው የተገነባው። እኛ ዳታ አለ። በአብዛኛው የነበረው መዋቅርም ደካማ በመሆኑ አንዳንዴ ደግሞ እዛ ውስጥ ወጥ ግንባታ ውስጥ የሚሳተፉ ሰዎችም አሉ። ምንም ለይተናል። እርምጃ መወሰንበት ኤሪያዎች አሉ። አንዳንዴ ደግሞ ማንዲቶችም ፎግ ስታይል የሚባል የመፈጠት ያላቸው የሆነ ቦታ ይሰጡና ከዚያ አርጎ እንደ እንቁራሪት ዘለው ሌላ ቦታ ይሰጣሉ። እቺ መሀል ላይ ያለች ደግሞ ለህገወጥ የምትዳረግ መሬት ሆና አግኝተናል። ስለዚህ የመሬት ወረራ ላይ የተሳተፉ መንግስቶችን የታሰሩበት አለ። ደላሎችንም አንዳንድ ከተሞች ላይ ተጨባጭ ማስረጃ የተደገፈ ነገር ሲገኝ የታሰሩበት ሁኔታ አለ። የተባረሩ ሰራተኞቻችን አሉ፣ አመራሮቻችን አሉ። ይሄ ነገር ይቀጥላል። ለምን እዚህ ህገወጥ ነገር ውስጥ የተሳተፉ ሰዎች አንተ ዝም ብሎ ማየት ራሱ ህገወጥ ነው፣ ያስቀጣል። በተለይ የፌዴራሉ የሊዝ ህግ 7/1/2004 የምለው የመንግስት አመራር ሆኖም ቁጭ ብሎ ያየ ይሄ ነገር ሲገነባ ያየ ፍርድ ከአምስት አመት እስከ 7 አመት ያፈርድበታል። የገነባ ደግሞ የገነባ ሰው ህጉን ጥሶ ህገወጥ ግንባታ አካሄደው በሁለቱ መንገዶች በሚገባና ከጫረታና ከሚገባ ውጭ የገነቡ ሰዎች ደግሞ 7 አመት እስከ 15 አመት ጽኑ እስራት እንደሚጠብቃቸው ይደነግጋል። ግን ወደዛ ህገወጥ ግንባታ ላይ የተሳተፉ ሰዎችንም ለህግ ብዙም የቀረበበት ሁኔታ የለም። ግን ዝም ብሎ ተብሎ ንብረታችሁን አንሱ ነው የሚባለው እንጂ
ወደ ተከታዩ ዘገባችን እናልፋለን። የኤርትራ የባህልና ፐብሊክ ዲፕሎማሲ ልዑካን ቡድን በኢትዮጵያ ሲያቀርብ የነበረውን የሙዚቃ ዝግጅት አጠናቋል። ግርማቸው ከበደ በተከታዩ ዘገባ ዝርዝሩን ያቀርብልናል።
ሁለት አስርት ዓመታት ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜ ሆኗል። ኢትዮጵያና ኤርትራ ለ20 አመታት ጦርነት የለ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈርፈስተው ጭቃውን ግን ሳያቦኩ በልጅነት የተነጣጠሉ ጓደኛማቾች አሁን ተገናኝተዋል። ይሄንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን እያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሊኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቀው አህመድ አንዷ ናቸው።
እኔ በጣም ኤርትራውያን ናቸው የዳሩኝ ያሳደጉኝ። ደፍተር እየገዙ ፍራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው።
ወይዘሮ ተቀው ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸው አልሸሸጉም።
ደስታዬ ወደረለው መጀመሪያ የገቡ ቀን ሳልተኛ ነው ያደርኩት። ወደዚህ ኢሳያስ አፈወርቂ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርኩት። አዛንቲል ነው ደንትኔቲ መስቀል አደባባይ ለመቀበል ሄድኩት። ሰው ሁሉ ጉድ ሲለኝ ማለት ነው። በጣም እንወዳቸዋለን እናከብራቸዋለን። ደግ ህዝቦች ናቸው። እኛም ደግ ህዝቦች ነን። እኛም ለነሱ እናዝናለን፣ እነሱም ለኛ ያዝናሉ። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ አሁን ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ አደባባይ ሴት መውጣት አይፈቀድም። ግን 20 አመቷ በጣም ደም እንባ እያለቀስኩ ነው ያሳለፍኩና
ኤርትራውያን ቤተሰቦች በኢትዮጵያ እንደተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች።
እሁድ ብዙ የኤርትራ ፕሮግራሞች እና ያለን ቤት ውስጥ ግን አሁን እንደዚህ በአካል ታያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውምና ከመደሰት የተነሳ እኔ ነኝ መሰለኝ መጀመሪያው አወጥቼ መድረኩ ላይ ሲጨፍር አምባሳደሮቹ መጥተው ይጨፍሩትና እኔ እንጃ በጣም ኢሞሽናል ሆኜ ነበረ። ደስ ብሎኛል በጣም።
ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየሁና ኡስማን ሳልህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል። በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና ኤርትራ ግንኙነት ያለው ምስል የሚቀይር ነው ትላለች።
እኛም እናቀው ኢትዮጵያና ኤርትራ ተጣሉ፣ ሰው ሞተ ምናምን ነው እንጂ እንደዚህ ሰላም ፕሮግራም ይዘጋጃል ብለን አስበን አናውቅም። መዘጋጀቱ ጥቅሙ ሁለቱንም ህዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት፣ ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ይሄዳሉ። ይሄ ሁሉ ጥሩ ግንኙነትንና ሰላምን እያጣጣምን እንደሆነ ለማወቅ እንችላለን።
ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለ ቀጣይነቱም አስተያየታቸውን ሰጥተዋል።
እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ አራት ከተሞች ተዘዋውረው ነው ያደረጉት። በባህር ዳር፣ በአዳማ፣ በሐዋሳና ዛሬ ማጠቃለያውን በአዲስ አበባ አድርገዋል። የኤርትራው ልዑካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው አይሆንም። ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው። ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል።
በአፍሪካ ህብረት የኤርትራ አምባሳደር አሪያ ደስታ ደግሞ የልዑካን ቡድኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለመጪው ጊዜም የሚከተለውን ብለዋል።
እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም፣ ከአዳማም፣ ከሐዋሳም በቃ እንመጣለን ብለውናል። እኛ ደግሞ ደህና አድርገን ተዘጋጅተን እንደምንጠብቃቸው ምንም ችግር የለም። በጠቅላላ በሀገሪቱ ደግሞ የባህል ግሩፕ ትመጣል አንደስ እንዲያውም በቅርብ ጊዜ ሊመጣ ነው ክልሉ ከዛ በኋላ ሊሆን ይችላል። በኢትዮጵያን ወክሎ የሚመጡ ሙዚቀኞች በዘፋኞች በሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ሰርተን እንቆያለን።
ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብረን ላይ ቆየው ደግሞ ሞክቢል ያብሮ ነበረ። በቅዳሜና እሁድ ለሳምንቱ የመራረጥናቸው ፕሮግራሞቻችን እንገናኝ። በተጨማሪም በሰኞ ምሽት አዲስ ዘገባዎቻችን እንገናኝ ያልኩኝ፣ መልካም ምሽት፣ ደህና ደሩ።
ኩን ራዲዮ ሰገለ አሜሪካቲ